የአሜሪካ ድምጽ ራዲዮ ጣቢያ ነው።
እኛ የመጠጥ ቁጭ ብለን በጣም አናዶናል። ጀነራል ካረስ ሲሰራ የነበረው ጀነራል ካረስ አላማ በማሳካት የጀነራል ካረስ ገዳዮችን ለማሳፈር የእነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን። በመቻቻል አብረን መስራት የሚያምን ፍጹም ኢትዮጵያ ይነበራል።
የቀደሙት የጦር ኃይሎች ምክትል ኤታ ማጆር ሹም ብርጌዲየር ጀነራል ብርሃኑ ጁላ ሲሆኑ እርሳቸውን ተከትሎ የሰማቸዋቸው ደግሞ የጀነራል ሰዓረ መኮንን ልጅ አቶ ማአሾ ሰዓረ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
በተባበሩት መንግስታት ድርጅት የስደተኞች ራዲዮ ፕሮግራም UNHCR በኬንያው ዳዳብ ካምፕ ሁለት መጠለያዎችን ለኬንያ መንግስት አስረከበ። መጠለያዎቹ የሶማሌ ስደተኞች በፊት ይኖሩበት የነበሩበት ሲሆን ላያቸውም ወደ 2 ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶች አሉበት ተብሏል። የዚህንም ዝርዝር በመጽሔት ክፍለ ጊዜ እናቀርባለን።
ከምሽቱ ዜና መካከል በመሰረቱ በአብዛኛው ወይም በሙሉ ማለት ይቻላል የኢትዮጵያ ዜና ነው ያለን። የሁለቱ ጀነራሎች አስከሬን ወደ መቀሌ ተላከ። በጀነራል ገዛይ አበራም አብሮ ከጀነራል ሰዓረ አስከሬን ጋር ወደ መቀሌ ሄዷል። መቀሌ አውሮፕላን ጣቢያ ከፍተኛ አቀባበል ተደርጎለታል። አዲስ አበባ ውስጥ ሽኝት ፕሮግራም ነበረ።
ክቡራትና ክቡራን አድማጮች ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ስርጭታችንን አሁን እንጀምራለን። ዛሬ ማክሰኞ ሰኔ 18 2011 ዓ.ም ነው። ስርጭቱ አስተናጋጆች አሉላ ከበደና
አዲሱ አበበንን ከአቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከስርጭት መሐንዲሱ እስከ ምሽቱ 4 ሰዓት አብረን እናመሻለን። አሁን ወደ ዜናው እናልፋለን። ቅዳሜ ለታ ማታ በጠባቂያቸው የተገደሉት ጀነራል ሰዓረ ሙልጌታና ከሳቸው ጋር የተገደሉት የጡረተኛው ጀነራል ገዛይ አበራ አስከሬን ዛሬ መቀሌ አሉላ አባ ነጋ አውሮፕላን ማረፊያ ደረሰ። በዚህ ወቅት በክልሉ የሚገኙ ከፍተኛ ባለስልጣናት፣ የአገር ሽማግሌዎች፣ የሃይማኖት መሪዎች እንዲሁም ከአፋር የመጡ ነባር ሹማምንት አቀባበል አድርገውለታል። ሙልጌታ ጽባህ ዘገባ ልኮልናል።
የመቀሌ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ከከተማዋ ምስራቃዊ አቅጣጫ 10 ኪሎ ሜትር ርቀት የሚገኝ ሆኖ ይህ በእግርና በተሽከርካሪ መንገድ ተጉዘው ነዋሪዎች ወጥተው ሀዘናቸው በመግለጽና መፈክር በማሰማት አቀባበል አድርገዋል። በተጨማሪም በዚህ 10 ኪሎ ሜትር በመንገድ ህዝብ በጎዳና ወጥቶ በብዛት ከቀኑ 8 ሰዓት ጀምሮ እስከ ማታ ጠብቆ ተቀብሏቸዋል። ከኤርፖርት ወደ ትግራይ ሰማዕታት ሐውልት ነው አስከሬኑ አሁን አመሻሽ ላይ ያመራው። በመቀለ ከተማ ጨምሮ በሁሉም የትግራይ ከተሞች በዛሬው ዕለት ጀነራሎቹን ለመዘከር የሻማ ማብራት መርሃ ግብር ተዘጋጅቷል። የትግራይ ክልል ምክር ቤትም ከዛሬ ጀምሮ ለ3 ቀናት የሚቆይ በክልሉ የሀዘን ቀን እንዲሆን አውጇል። የፌዴራል የኢፌዴሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሰዓረ መኮንንና በጡረታ በቅርቡ የተሰናበቱት ሜጀር ጀነራል ገዛይ አበራ የቀብር ስነስርዓት በነገ ዕለት ከሰማዕታት ሐውልት ተነስቶ ከሰዓት በኋላ በመቀለ ቅዱስ ገብርኤል ቤተክርስቲያን እንደሚከናወን የወጣው መርሃ ግብር ያሳያል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ሙልጌታ ለዘገባው እናመሰግናለን። ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታማዦር ሹም ጀኔራል ሰዓረ መኮንንና ጡረተኛው ጀኔራል ገዛይ አበራ አስከሬን ዛሬ በሚሊኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች ኤታማዦር ሹም ጀኔራል ሰዓረ መኮንን በሀገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና መጫወታቸው በሕይወት ታሪካቸው ተመልክቷል። ጠቅላይ ኤታማዦር ሹሙ በኢትዮጵያ ብዙ ጫናና ፈተናዎችን በማለፍ ከፍተኛ ሚና ማበርከታቸውም ነው የተጠቀሰው። ዘገባ ይኖረናል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀኔራል ዓላማና ፍላጎት ዙሪያ ጥያቄዎች እየተነሱ መሆናቸው ይነገራል። ትናንት ሰኞ እንደተዘገበው ብርጌዲየር ጀነራል አሳምነው ጽጌ ሊያመልጡ ሲሉ በፖሊስ ታድነው መገደላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሰው ለአሜሪካ ድምፅ ገልጸዋል። ጀነራል አሳምነው የአማራ ክልል የሰላምና የደህንነት ቢሮ ኃላፊ እንደነበሩም አይዘነጋም። ብርጌዴር ጀነራል አሳምነው ባለፈው ቅዳሜ የአማራ ክልላዊ አስተዳደር ፕሬዝዳንት የነበሩትን አማካሪያቸውንና የክልሉን አቃቢ ሕግ እንደገደሉ ነው በፌደራል መንግስቱ የተወነጀሉት። በሌላ ነገር ግን በተያያዘ ዜና የጦር ኃይሎች ኤታ ማጆር ሹሙ ጀነራል ሳአረ መኮንን ከባህር ዳር 500 ኪሎ ሜትር ርቀት አዲስ አበባ ላይ በጠባቂያቸው መገደላቸውንም የጠቅላይ ሚኒስትሩ ቢሮ አስታውቋል። ስለ ኢትዮጵያ እንደሚያጠናና እንደሚጽፍ የተገለጠው ጋዜጠኛ ዘካሪያስ ዘላለም ከቪኦኤ ጋር ባደረገው ቃለ ምልልስ ጀነራል አሳምነው ረጅምና ውስብስብ ታሪክ ያላቸው ሰው መሆናቸውን ተናግሯል። ጀነራሉ በሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ አገዛዝ እንደ አውሮፓ አቆጣጠር በ2009 ዓ.ም ምረት በመፈንቅለ መንግስት ሙከራ ተጠርጥረው መታሰራቸውን የሚናገረው ዘካሪያስ ከሌሎች 20 የሚሆኑ ወታደራዊ መኮንኖች ጋር እድሜ ልክ ስራ ተፈርዶባቸው ነበር ብሏል። በኋላም በጠቅላይ ሚኒስትር አብይ አመራር ከእስር ተፈተው የተሻረ ማዕረጋቸውና ጡረታቸው ተከብሮላቸው በመንግስቱ ውስጥ እንዲያገለግሉ ተደርገው እንደነበር ጋዜጠኛ ዘካሪያስ ተናግሯል። በተጠርጣሪ ጀነራልና በመንግስቱ መካከል ከቅርብ ጊዜያት ወዲህ አንድ ቅራኔ መከሰቱን ዘካሪያስ ቢናገርም ለቀዳሚው ያልታሰበና ድንገተኛ አደጋ ምልክት ሰጪ የሆነ አንዳችን ፍንጭ የለም። እንዲያውም ይላል ዘካሪያስ የጥቃቱ ዓላማና ምክንያት ከቶውንም አይታወቅም። በክልል ውስጥ የተካሄደ መፈንቅለ መንግስት እንደምን ተቀባይነት እንደሚኖረው አይገባኝም ያለው ዘካሪያስ ያንደን ክልል ርዕሰ ከተማ መቆጣጣር ተቀላላውን ክልል ለመቆጣጣር ዋስትና አይሆንም ብሏል። The Human Rights Watch ተመራማሪ ፌሊክስ ሆን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ነው የተመለከተው። የከፎሪን ፖሊሲ መጽሔት ጋራ ባካሄደው ቃለ ምልልስ ያማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ሆርን የብርጌዴር ጀነራል አሳምነውን ሹመት ያማራው ቡድን ለጠቅላይ ሚኒስትር አብይ መንግስት ድጋፍ እንዲያደርግ የተቸረ አድርጎ ያየዋል። በክልሉ ስልጣን ያለው ያማራው ዲሞክራቲክ ፓርቲ የጣምራው ገዢ ፓርቲ አካል ነው። ዳሩ ግን በአንዳንድ ብሔርተኛ አማሮች ዘንድ አቅመ ቢስ ተደርጎ ነው የሚታየው። ጀነራል አሳምነው የአማራው ክልል የደህንነትና ጸጥታ ቢሮ ኃላፊ ሆነው መሾማቸው የአማራውን የብሔርተኛነት ስሜት ለማርገብ እንደሆነ ብዙዎች ያምናሉ ሲል ሆርን ለፎሪን ፖሊሲ መጽሔት ባደረገው ቃለ ምልልስ ይናገራል። ያ እቅድ ግን ተቃራኒ ውጤት ነው ያስከተለው። ጀነራሉ ከቅርብ ጊዜ ወዲህ በፌደራል መንግስት ላይ ቁጣና ንዴት ሲያሰሙ ተስተውለዋል። ጠንካራ ተቃዋሚ ንግግሮችንም ሲያሰሙ ተደምጠዋል። ይህ ሁሉ ሆኖ ዛሬ ማክሰኞ ድረስ እንኳን የብርጌዴር ጀነራል አሳምነው ጽጌ ትክክለኛ ዓላማና ግብ ግልጽ አይደለም። ሁኔታዎቹ በሙሉ አሁን ከተከሰተው በላይ ናቸው። የአንድ አማራን ክልል መቆጣጠር የተወደደ እርምጃ ነው ብሎ መቀበልም አይቻልም ብሏል ጋዜጠኛው። የበንዲ እንዳለ የብርጌዴር ጀነራል አሳምነው ጽጌን አስከሬን ላሊበላ አየር ማረፊያ መድረሱ ከስፍራው የሚገኙ የላሊበላ ከተማ አስተዳደር ምክትል ከንቲባ አቶ ማንደፍሮ ታደሰ ለቢቢሲ ገልጠዋል። ትናንት የብርጌዴር ጀነራል አሳምነው መገደል ከተሰማ በኋላ ቤተሰቦቻቸው አስከሬናቸው በክብር እንዲሰጣቸው ለወረዳው መንግስት ጥያቄ በማቅረባቸው ጥያቄያቸውን የክልሉ መንግስት ተቀብሎ አስከሬናቸውን እንደሸኘ አቶ ማንደፍሮ ይናገራሉ። የጀነራሉ ቤተሰቦች፣ የአካባቢው ነዋሪዎች፣ የአካባቢው የመንግስት አመራር አካላት፣ የጸጥታ ኃይሎችና የቤተክርስቲያን ቀሳውስት በአውሮፕላን ማረፊያ ተገኝተዋል። ከቤተሰቦቻቸው ጋር ገና ስላልተነጋገሩ የብርጌዴር ጀነራል የቀብር ስነ ስርዓት የትና መቼ እንደሚፈጸም በእርግጠኛነት መግለጽ እንደማይችሉ የገለጡት ምክትል ከንቲባው ህብረተሰቡ ሀዘኑን በሚገልጽበት በከተማው አደባባይ ትልቅ ድንኳን የተዘጋጀ መሆኑንና አስከሬናቸውም በዚሁ ድንኳን ውስጥ እንደሚያርፍ አስረድተዋል። በዚያው ስፍራ ሌሊቱን ጸሎተ ፍትሐት ይደረጋል ብለዋል። ምክትል ከንቲባው አክለውም ብርጌዴር ጀነራል አሳምነው ለአገር ያበረከቱት አስተዋጽኦ ከፍተኛ በመሆኑ የቀብር ስነ ስርዓታቸው በደማቅ ሁኔታ ለመፈጸም ኮሚቴ መዋቀሩንም ይናገራሉ። አቶ ማንደፍሮ እንደገለጹልን ትናንት ብርጌዴር ጀነራሉ መገደላቸው ከተሰማ አንስቶ በህብረተሰቡ ዘንድ የተዘበራረቀ ስሜት እንደሚታይ እንዲሁም በክልሉ አመራሮች ሞት ምክንያት ድንጋጤ ውስጥ ይገኛሉ። የአገር ሽማግሌዎች፣ የሃይማኖት አባቶች፣ የመንግስት አመራርና የጸጥታ አካላት ከህዝቡ ጎን በመሆን ቤተሰቦቻቸውን በማጽናናትና ህብረተሰቡን በማረጋጋት ከፍተኛ ሚና እየተጫወቱ እንደሆነም አቶ ማንደፍሮ አክለው ገልጠዋል።
የሱዳኑ ወታደራዊ ገዢ ኢትዮጵያ ባቀረበችው የስልጣን መጋራት ውሳኔ እንደማይስማማ ትናንት ሰኞ አስታወቀ። ኢትዮጵያ ያቀረበችው ሐሳብ ከአገሪቱ አፍቃሪ ዲሞክራሲ ንቅናቄ ጋር የስልጣን መጋራትን እቅድ የሚጠይቅ ነበር። ኢትዮጵያ ወታደሩና ተቃዋሚ መሪዎች ወደ ጠረጴዛው ይቱ እንዲመለሱም ዲፕሎማሲያዊ ጥረቶችን ስታደርግ መቆየቷ ይታወቃል። በሁለቱ ወገኖች መካከል ቀደም ሲል በተካሄዱ ወይም በተከሰቱ ግጭቶች የደህንነት ኃይሉ በአገሪቱ ውስጥ እስካሁን በታወቀው 125 ሰዎች መገደላቸውን የተቃዋሚዎቹ አደራጆች አስረድተዋል።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በአገሪቱ አመራር ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ሲል ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይትድ ስቴትስ ባለስልጣናት ተናግረዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንዳላት ፍንጭ መስጠቷ ተሰምቷል። ዜናው አበቃ። The Voice of
America. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25 እና በ30 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ዕለቱ አብይ ርዕስ ከመሄዳችን በፊት ቆየት ብለው ከሚቀርቡ መሰናዶች አንዱን ለቅምሻ እናሰማችሁ።
አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ የሽብር ወሬዎች አሉ። በተለይ አማራ ህዝብ እነዚህን ስጋቶችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢን ነቅተው መጠበቅ መቻል አለበት። አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው።
የአማራ ብሔራዊ ንቅናቄ ድርጅት አብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። የሰሞንኛውን አነጋጋሪ ድርጊት በአማራ ክልልና በአዲስ አበባ የተፈጸመውን የበቀጣይ ሁኔታ አስመልክቶ ከተደረገ ቃለ ምልልስ የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን ወደ ዕለቱ አብይ ርዕስ።
ሰሞኑን በጠባቂያቸው የተገደሉት የጦር ኃይሎች ኤታ ማጆር ሹም ጀነራል ሰዓረ መኮንንና ጡረተኛው ጀነራል ገዛይ አበራ አስከሬን ዛሬ ቀደም ሲል በዜናው እንደገለጽ ነው በሚሊኒየም አዳራሽ ሽኝት ተደርጎለታል። የጦር ኃይሎች የታማጆር ሹም ጀነራል ሰዓረ መኮንን በአገሪቱ የተጀመረው ለውጥ ለኢትዮጵያ ሕዝብ ያለውን ፋይዳ በማቀደም የበኩላቸውን በማለፍ ከፍተኛ ሚና እንደተጫወቱ ተጠቅሷል። በህይወት ታሪካቸው አባቴ በአንድነት በመሻሻልና አብሮ በመስራት የሚያምን ፍጹም ኢትዮጵያዊ ነበር ያለው ልጃቸው ማአሾ ሰዓረ እሱ ስለሞተ ሀገር ይፈርሳል ማለት አይደለም ሲልም ተናግሯል። በሥነ ሥርዓቱ ላይ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። እስክንድር ፍሬው።
ስሜት የተቀላቀለበት ከፍተኛ ሀዘን የተንጸባረቀበት የሽኝት ሥነ ሥርዓት ነው ዛሬ በሚሊኒየም አዳራሽ የተካሄደው። ከከፍተኛ ባለስልጣናት እስከ ጠቅላይ ሚኒስትር አብይ አህመድ ሀዘናቸውን የገለጹበት አምርረው ሲያነቡ የታዩበት ሽኝት። ጠቅላይ ኤታማዦር ሹም ሰዓረ መኮንን በ1969 ወደ ትጥቅ ትግል ከገቡበት እስከ ዛሬ ድረስ በርካታ ግዳጆችን በብቃት መወጣታቸው መምራታቸው በህይወት ታሪካቸው ተገልጿል። በኢትዮጵያ የተከሰተውን ለውጥ ተከትሎም በመከላከያ ሰራዊቱ እየተካሄደ ያለ የማሻሻያ እርምጃዎችን በማቀድ የመሪነት ሚናቸውን መወጣታቸው ተመልክቷል። በአገሪቱ የተለያዩ አካባቢዎች የሚታዩ የጸጥታ መደፍረሶችን ለማስተካከል ሲሰሩ መቆየታቸውም ነው የተጠቀሰው። በመከላከያ ሰራዊቱ ውስጥ እየተካሄደ ያለው የማሻሻያ ስራ በውጤታማነት እንዲቀጥል ለማድረግ መስራታቸው ተብራርቷል። በብዙ ጫናና ተግዳሮት ውስጥ በማለፍ ከምንም በላይ ለውጡ ለኢትዮጵያ ሕዝብ ያለውን ፋይዳ በማስቀደም የበኩላቸውን ሚና ተጫውተዋል በሚል ነው የተገለጸው። የጀነራሉን ከፍተኛ አስተዋጽኦ ያደነቁት የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ አገራችን እንደዚህ አይነት የጦር መሪ ስለነበራት ልትኮራ ይገባል ብለዋል። በሳቸው ላይ ግድያ መፈጸሙ ግራ እንዳጋባቸውም ተናግረዋል።
ያገር እየሰራው ሁሉ ይያቻቻለ ሁሉንም እያገለገለ ሁሉንም እየሰማ ሁሉንም እያስተናገደ ያለበት ምን በድሎ ነው? ይቅርታ፣ ምን በድሎ ነው የሚገደለው? የምንዱ የገንዛለታ እንዳልተው በግል ያመዛል። በጣም ትክክል አደለ። ጀነራሉ የስልጣን ሩጫ ላቸው። ሰው እንዳይሞት የተሰናከለ እንድመለስ እኔ እየሰሩ ያሉት ሌላ የሚሰሩ ነገር የላቸው። አብረን ነው የሚሰራው። ምን የሚወቅብላቸው ነገር የላቸው። እኛ ይሄ ነገር በጣም ቆጭቶናል፣ በጣም መናቶናል። ጀነራል ካረስ ይፈራ የነበረው ጀነራል ካረስ አላማ ለማሳካት የጀነራል ካረስ ገዳዮችን ለማሳፈር የነሱ ፍላጎት እንዳይሳካ ለማድረግ ቆርጠን እንታገላለን።
በዚህ ስነ ስርዓት ላይ የተናገረው የኤታማዦር ሹሙ ወንድ ልጅ ማአሾ ሳረም አባቱ በኢትዮጵያ ጉዳይ የነበራቸውን አቋም ጠቅሷል።
በመጀመሪያ ለፈገይ መንግስቴ ለግጅ ሰላበታት ለጣና ታስተ አርከታይ በተሰጡት ታምና መሰክናለ እና አንደኝ ባክብሩ ሰዎችን ሰለውታው እንጂ በጣም ክብር ምስጋና አለና እንደተባለ መጀመሪያ አባቱ ባንድነት በተቻቻት አብረን መስራት እኛ ምን ሲሰሙ ኢትዮጵያ ይነበረ ጀነራል ብርሃኑ እንዳለ ምንም ያይከቦ ጀነራል ጉዳይ ማይከባቱ ጀነራል ታህሰን ሙት አገሪቱ በዛር ማለት አረፈ። እኛ በከረ ከቆምን ኢትዮጵያ አንድ እናረጋታለን። አመሰግናለሁ።
ጀነራል ሳረ መኮንን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው የተሾሙት ባገሪቱ የተከሰተውን ለውጥ ተከትሎ ወደ ስልጣን በመጡት ጠቅላይ ሚኒስትር አብይ አህመድ ነው። ከዚያ በፊት ግን በሌሎች ከፍተኛ ወታደራዊ ኃላፊነቶች አገልግለዋል። የደርግ መንግስት ከስልጣን እንደተወገደ የምስራቅ እዝ ምክትል አዛዥ ነበሩ። በ1991 ብርጋዴር ጄኔራል ሆነው ተሾሙ። በ1998 ወደ ሜጀር ጄኔራልነት አደጉ። ሙሉ ጄኔራል የሆኑት ደግሞ በ2010 ዓ.ም ተመረጡ ነው። ጄኔራል ሳረ መኮንን ሰኔ 15 2011 ዓ.ም በመኖሪያ ቤታቸው እንዳሉ በጠባቂያቸው ሲገደሉ አብረዋቸው የነበሩት ሜጀር ጄኔራል ገዛይ አበራም የጥቃቱ ሰለባ ነበሩ። ዛሬ በሚሊኒየም አዳራሽ ሽኝት የተደረገው ለሁለቱም ጄኔራሎች አስከሬን ነው። እሳቸውም እንደዚሁ በ1969 ዓ.ም ተመረጡ። የህዋትን የትጥቅ ትግል ከተቀላቀሉ ጊዜ አንስቶ በተለያዩ ኃላፊነቶች ማገልገላቸው ተጠቅሷል። ከደርግ መንግስት መውደቅ በኋላ የነበራቸው የመጀመሪያ ኃላፊነትም በአገር መከላከያ ሚኒስቴር በሎጂስቲክስ ዋና መምሪያ የስንቅና ንብረት መምሪያ ኃላፊነት ነበር። ከ1985 እስከ 2005 ዓ.ም ተመረጡ። ደግሞ የአገር መከላከያ የሎጂስቲክስ መምሪያ ዋና ኃላፊ ሆነው አገልግለዋል። ሜጀር ጄኔራል ገዛኢ በ2005 ዓ.ም ተመረጡ። በመከላከያ የመተካካት ሂደት በክብር በጥሮታ ቢሰናበቱም አገራዊ አስተዋጽኦአቸው አለመቋረጡ በህይወት ታሪካቸው ተመልክቷል። የፐብሊክ ሰርቪስ ትራንስፖርት የተለያዩ መመሪያዎችን አዘጋጅተው ማደራጀትና የአመራር ቦርድን በመምራት የኢትዮጵያ ባህር ትራንስፖርት ድርጅት አማካሪነት በአገር መከላከያ ሚኒስቴርም እንደዚሁ በአማካሪነት ማገልገላቸው ነው የተብራራው። በሚሊኒየም አዳራሽ ሽኝት የተደረገለት የሁለቱ ጄኔራሎች አስከሬን የቀብር መስራቱ ወደሚፈጸምበት መቀሌ ተጉዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩም እዚህ አዲስ አበባ ያቆየናል። የአዲስ አበባ ባላደራ ምክር ቤት ሰብሳቢ ጋዜጠኛው እስክንድር ነጋ ከተሰረዘው የባህር ዳር ህዝባዊ ስብሰባ መልስ አባላቶቻችን ለእስር ተዳርገዋል፣ መንግስት አስቸኳይ የእርምት እርምጃ መውሰድ አለበት ሲልም አሳስቧል። ሀብታሙ ስዩም ተጨማሪ ዘገባ አለው።
የአዲስ አበባ ባላደራ ምክር ቤት ባልደራስ አባላቶች ለእስር ተዳርገውብኛል ሲል ለአሜሪካ ድምጽ ራዲዮ ተናግሯል። የምክር ቤቱ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ እንደተናገረው እሁድ ዕለት በባህር ዳር ከተማ ሊደረግ የነበረው ህዝባዊ ስብሰባ መሰረዙን ተከትሎ በቀጣዩ ቀናት ወደ አዲስ አበባ ከተመለሱት አመራሮች መካከል የተወሰኑት በፖሊስ ቁጥጥር ስር ውለዋል።
ያው ምክር ቤት አባላት አብዛኞቻችን ከፊሎቻችን ወደ አዲስ አበባ በአየር ለመመለስ ስላልተፈቀደልን ስለተከለከልን ግማሾቻችን በመንገድ ግማሾቻችን በአየር የተመለስ ነው። በመንገድ ወደ አዲስ አበባ ለመመለስ ከተገደድን መካከል እኔና ታየው እንገኝበታለን። ጠዋት ለሊት አስር ሰዓት ተኩል ማለት ነው። ከገባም በኋላ በጥቂት ሰዓታት ልዩነት ውስጥ ታየው ቸኮል ታስሯል። ከእሱም ባሻገር እንደዚሁ ከምክር ቤት አባሎቻችን መካከል በጣም ጠንካራ ሆነቸው ቁልፍ ናቸው የምንላቸው አባላትና አመራር ሌሎች በክፍለ ከተማ ደረጃ ያሉ አመራር አባላትን ታስረዋል። የምክር ቤት አባላት እንደዚሁ እንደሚፈልጉ የሰማናቸው አሉ።
የታሰሩበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? በቁጥጥር ስር ያዋላቸውስ ማን ነው? የት አካባቢ ነው ታስረው የሚገኙት? ይህንን ለማወቅ ችላችሁ ይሆን እስክንድር?
እንግዲህ ይሄ ነገር እንደተሰማ እኛ ወደ አዲስ አበባ ፖሊስ ኮሚሽን ተንቀሳቅሰናል። እዛ ያሉ ባለስልጣናትን ለማነጋገር ሞክረናል። በደፈናው የታሰሩት በወቅታዊ ጉዳዮችን ከመባል ባሻገር ዝርዝር መረጃ ያልሰጠን የቻለ የለም። እኛ እዚያ የተንቀሳቀስንበት ሰዓት ዘመዶቻቸው ደግሞ ውስጥ ገብተው እህል ማስንቀቅብሏቸዋል።
ጋዜጠኛና የመብት ተሟጋጅ እስክንድር ነጋ በባህር ዳር ከተማ የደረሰውን የባለስልጣናት ግድያ በተመለከተ በስፍራው የነበሩ ሰዎች በአደባባይ የሰጡት ምስክርነት ባለበት ሁኔታ ከጉዳዩ ጋር ግንኙነት የሌላቸውን ወገኖች ማዋከብ ተገቢነት እንደሚያንሰው በመጥቀስ ይሟገታል።
የመጀመሪያ ነገር አሁን ወቅታዊ ጉዳዮችን በመለከት ምን እንደሆነ የመጀመሪያ ምስክር የሆኑት የክልሉ ባለስልጣናት ችግሩ ሲፈጠር ከስር መሰረቱ ጀምሮ እንዴት እንደተፈጠረ፣ በምን ሂደት እንዳለፈ፣ እንዴት ተቋጨ፣ ሙሉውን ሂደት የሚያውቁ የክልሉ አመራር አባላት በአማራ ቴሌቪዥን ላይ ቀርበው ሙሉ የምስክርነት ቃላቸውን ሰጥተዋል። ይህ ፖሊስ ከዚህ ያለፈ ምንም አይነት ከዚህ የጠበቀ ማስረጃ ሊያገኝ የሚችልበት ሁኔታ የለም። በህዝብ ፊት ምስክርነት ይሰጣል። ለፖሊስ ሊሰጥ የሚችለው ምስክርነት ህዝብ በግላጭ አዳምጦታል። ከዚህ የተሰጠው የመጀመሪያ ደረጃ ምስክርነት ያገኘነው ጭብጥ ችግሩ ሙሉ ለሙሉ ፓርቲ ውስጥ እንደነበር ነው። ሙሉ ለሙሉ ከውጭ የመጣ ችግር ሳይሆን እዚያው ፓርቲ ውስጥ ያለ ችግር ነው። ፓርቲ ውስጥ በተፈጠረ ችግር ከፓርቲ ውጭ ያሉ የኢህአደግ ተቀናቃኞች ናቸው ተብሎ የሚታሰቡ ግን ሰለባው የሆኑ አሁንም ደግመዋለሁ፣ የለውጡ ተቀናቃኝ ይሸጡ የኢህአደግ ተቀናቃኝ ተብሎ የሚታሰቡ የኢህአደግ አማራጮች ናቸው ተብለው የሚታሰቡ በዚህ አጋጣሚ ላይ ቁልፍ ቁልፍ የሆኑ አባላቶቻቸው እየታሰሩ ይገኛሉ። ይሄ ደግሞ የድሮ አስተሳሰብ የድሮ አካሄድ ነው፣ ለሀገር የሚበጅ አካሄድ አይደለም።
በሀገሪቱ ውስጥ እየተፈጠሩ ያሉ ችግሮችን
በእኔ አስተያየት ጭቆና አማራጭ ፖሊሲ አይደለም። ጭቆና ወደ ባሰ ችግር ይፈተናል፣ የሚሻለው በዲሞክራሲ ጎዳና ላይ መጓዝ ነው የሚል ነው። እና አሁን ዛሬ የተወሰደ እርምጃ ጥሩ ምልክት አይደለም፣ ከእውነታው ጋር በግልጽ የሚጋጭ ነው። እና አስቸኳይ የሆነ እርምጃ ሊወሰድበት ይገባል
ያላቸውን አባላት በተመለከተ የአዲስ አበባ ፖሊስ ኮሚሽን መልስ ይሰጠን ዘንድ በተደጋጋሚ የደወልንላቸው የኮሚሽኑ የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ወደ ስቱዲዮ እስከገባንበት ሰዓት ድረስ ስልካቸውን ሊያነሱልን አልቻለም። የእሳቸውን መልስ ባገኘን ጊዜ እናሰማችኋለን። የአበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎች በከተማ ውስጥ ያላቸውን መብት ለማስከበር የሚንቀሳቀስ ተቋም እንደሆነ ይናገራል። በዋነኝነት በጋዜጠኝነትና በለውጥ አራማጅነት የሚታወቁ በቀደመው ዘመን ስራዎቻቸው እንደ ወንጀል ተቆጥረው በእስር የባጁ ሰዎች ያቋቋሙት ቡድንም ነው። ምክር ቤቱ ከዚህ ቀደም በተለያዩ ስፍራዎች ልሰጣቸው ሞከርኳቸው መግለጫዎች በመንግስት የጸጥታ ኃይሎች ሆን ተብለው ተደናቅፈውብኛል ሲል መክሰሱ ይታወቃል። ኢትዮጵያ መንግስት የጸጥታ አካላት በበኩላቸው ወንጀለው መሰረተ ቢስ ነው ሲሉ ተሟግተዋል። ለአሜሪካ ድምጽ ራዲዮ ሀብታሙ ዚዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ቀጣዩ የመጽሔት ርዕስ እንሻገር። ወደ ኬንያ ነው የምናልፈው። በተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር ዩኤንኤችሲአር በኬንያው ዳዳብ የሚገኙ ሁለት የመጠለያ ካምፖችን ካምቢዮስና ኢፎ ሁለት የተባሉ መንደሮች ለኬንያ መንግስት አስረክበዋል። መጠለያዎቹ የሶማሊያ ስደተኞች ይኖሩበት የነበረ ሲሆን ወደ 2 ሚሊዮን የአሜሪካን ዶላር የሚያወጡ ፕሮጀክቶችም ነበሯቸው ይለናል ገልሞ ዳዊት ከናይሮቢ ባጠናቀረው ተከታዩ ዘገባው።
ሰሜን ምስራቅ ኬንያ በሚገኘው ዳዳብ ካምፕ ኤፎልትና ካምቢዮስ የስደተኞች መጠለያ ሰፈሮችን ለኬንያ መንግስት በይፋ ማስረከቡን በተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ኬንያ ቅርንጫፍ አስታወቀ። ባለፈው አርብ ከሰዓት ዳዳብ ካምፕ በተደረገው የርክክብ ፕሮግራም ላይ የኬንያ ሀገር ውስጥ ጉዳይ ያስተዳደር ዘርፍ ዋና ጸሐፊ ፓትሪክ ኦለንቱቱን ጨምረው በርካታ የኬንያ መንግስት ተወካዮች ተካፍለዋል። ሚስተር ኦለንቱቱ ኬንያ ዳዳብ ላሉ ሌሎች ስደተኞችም መፍትሄ እያፈላለገች ነው ብለዋል።
I wish to point out that we will continue working in close collaboration
ከዓለም አቀፉ ማህበረሰብ ከተባበሩት መንግስታት የስደተኞች ከፍተኛ ኮሚሽንና ከሌሎች ድርጅቶች ጋር ሆነን በተቀሩት የዳዳብ ካምፕ ማለትም በኢፎ በደጋሃሌና በሃገዴራ ላሉ ስደተኞች መፍትሄ የምናፈላልግ መሆኑን መግለጽ ፈልጋለሁ። በካምፑ ያሉ ሰዎችን የመቁጠር እንዲሁም የማጣራት ሂደቱንም እንቀጥላለን። የማጣራት ሂደቱ ከተጠናቀቀ በኋላ ከአገሮቻችን ጋር ሆነን ስለ ስደተኞቹ ጣፈንታ የምንወስን ይሆናል።
የኬንያ መንግስት ከዩኤንኤችሲአር የተረከባቸው ሁለቱ መጠለያዎች ትምህርት ቤት፣ ሆስፒታልና ፖሊስ ጣቢያ ያላቸው ሲሆኑ በአጠቃላይ ወደ 20 ሚሊዮን ዶላር የሚገመቱ ፕሮጀክቶችን የያዙ መጠለያዎች ናቸው ተብለዋል። የኬንያ ሀገር ውስጥ ጉዳይ ሚኒስቴር የአስተዳደር ዘርፍ ዋና ጸሐፊ ወለንቱቱ አካባቢውን የሚያስተዳድረው የኬንያው ጋሪሳ ግዛት ከካምፑ ጋር የተረከበውን መሰረተ ልማት በአግባብ እንዲጠቀምበት አሳስበዋል። በኬንያ የዩኤንኤችሲአር ቅርንጫፍ ቢሮ ኃላፊ ፋቲያ አብደላም በዝግጅቱ ላይ ተገኝተዋል። ሚስስ ፋቲያ ዩኤንኤችሲአር በካምቢዮስና በኢፎሉት ያሉ መሰረተ ልማቶችን ድርጅታቸው በአግባቡ ሲይዝ እንደነበረ ገልጸዋል።
በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉ ማናቸውንም የሶማሌ፣ የኢትዮጵያ፣ የደቡብ ሱዳን ስደተኞችን እንረዳቸዋለን። በዚህም ላይ ከኬንያ መንግስት ጋር በቅርበት እየሰራን ነን።
ሚስስ ፋቲያ አክለው ወደ ካኩማ ስደተኞች ካምፕ መዛወር የሚፈልጉትን ስደተኞች ድርጅታቸው ሁኔታዎችን የሚያመቻች መሆኑን፣ እዚያው በደዳብ ከአካባቢው ህብረተሰብ ጋር በኢኮኖሚ ተዋህደው መስራት የሚፈልጉ ስደተኞችን ድርጅታቸው ዩኤንኤችሲአርና የኬንያ መንግስት እንደ አማራጭ ያዩ ነው ብለዋል። ኬንያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮ እንደሚለው በደዳብ ከ250,000 በላይ ስደተኞች ይገኛሉ። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
ገልሞዳዊት እናመሰግናለን። ፍልስጤማውያን ባህሬን ውስጥ የተከፈተውንና ዩናይትድ ስቴትስ የመካከለኛው ምስራቅ ሰላም እቅዷን የምታቀርብበትን የሁለት ቀናት ጉባኤ በመቃወም ሰልፍ ወጥተዋል። ፕሬዚዳንት ትራምፕ በአማቻቸው በጃረድ ኩሽነር የበላይ ኃላፊነት የተዘጋጀውን እቅድ ለፍልስጤማውያን የምዕተ ዓመቱ ዕድል ዲል ኦፍ ዘ ሴንቸሪ ብለውታል። የፖለቲካ መፍትሄ ባልተቀመጠበት ይሄ የኢኮኖሚ እቅድ የመሳካት እድል ይኖረው እንደሆን ግን ለጊዜው አይታወቅም። የትራምፕ አስተዳደር እንደ አውሮፓ አቆጣጠር በ2017 ኢየሩሳሌም የእስራኤል መዲና ነች ብሎ እውቅና መስጠቱን ተከትሎ ፍልስጤማውያን ግንኙነቶቻቸውን አቋርጠዋል። ቆንጅታዬ ዘገባ ታቀርባለች።
ባህሬን ዋና ከተማ ማናማ ላይ ዛሬ በአሜሪካ ዋና አስተባባሪነት በተከፈተው ጉባኤ ትናንትና በዋዜማው ዌስት ባንክ ላይ ፍልስጤማውያን የተቃውሞ ሰልፍ አካሂደዋል። ሞሮኮ ዋና ከተማ ራባት ላይም በሺዎች የተቆጠሩ ደጋፊዎቻቸው ሰልፍ ወጥተዋል።
የወርሰ ህያንያ ስቴትስ individuals, governments, and institutions that have chosen to participate in the conference.
በዚህ ጉባኤ ላይ መገኘትን የመረጡ መንግስታት የሚሆኑ ግለሰቦች ወይም ተቋማት ከሃዲዎች ካምፕ ለመግባት የመረጡ ናቸው ሲሉ ነው የራባት ሰልፍ ተካፋይ ሲናገሩ የተሰሙት። የሰላምና የብልጽግና ምክክር ጉባኤ በሚል ስያሜ የተጠራው ስብሰባ ላይ የሚሳተፉት ሀገሮችም ጭምር ስለ ጉባኤው የተለያየ አስተያየት እንዳላቸው ታውቋል። ሳውዲ አረቢያ፣ ካታር፣ የተባበሩት አረብ ኤሚሬቶች፣ ግብጽ እና ዮርዳኖስ በጉባኤው ላይ እንደሚካፈሉ አረጋግጠዋል። ነገር ግን ከፍተኛ የመንግስት ባለስልጣናትን አላኩም። ዩናይትድ ስቴትስን ወክለው የሚካፈሉት የገንዘብ ሚኒስትሩ ስቲቨን ሙኒቸን እና የቅዱ ዋናው መሐንዲስ የሆኑት የፕሬዝደንት ትራምፕ አማች ጃረድ ኩሽነር ናቸው። የዋይት ሃውሱ ከፍተኛ አማካሪ ኩሽነር
The plan would invest about $50 billion in the region. It would create 1 million jobs in the West Bank.
በዚህ እቅድ ለመካከለኛው ምስራቅ መዋለ ንዋይ 50 ቢሊዮን ዶላር ይመደባል። ይህም በዌስት ባንክና በጋዛ 1 ሚሊዮን የሥራ ዕድሎችን ይፈጥራል። 30% የሆነውን የሥራ አጥነቱን መጠን ከ10% በታች ያወርዷል። በትክክል ሥራ ላይ ከዋለ የድህነቱን መጠንም በግማሽ ይቀንሷል። የተዘጋጀው የ10 ዓመት ፕላን ነው።
የትራምፕ አስተዳደር ዛሬና ነገ ረቡዕ የሚካሄደውን የባህሬኑን ጉባኤ ለፍልስጤማውያን ከእስራኤል ጋር ሰላም በመፍጠር ብዙ ቢሊዮን ዶላር መዋዕለ ንዋይ ተጠቃሚ የመሆን እድል የሚያገኙበት እንደሆነ እየተናገረ ነው። የፍልስጤም መሪዎች ግን የነጻ ሀገር ባለቤት እንዳንሆን የታለመ እቅድ ነው በማለት የዩናይትድ ስቴትስን የኢኮኖሚ እቅድ አውግዘውታል። የፍልስጤም ጠቅላይ ሚኒስትር ሞሐመድ ሽታይ እንዲህ ብለዋል።
What Israel and the United States is trying to do now is simply to normalize relations with
አሁን እስራኤልና ዩናይትድ ስቴትስ እያደረጉ ያሉት ፍልስጤማውያን እየተጎዱ ከአረቦች ጋር ግንኙነታቸውን የማሻሻል ሙከራ ነው። እኛ ደግሞ ይህን አንቀበልም። በእኛ በኩል ሙሉ በሙሉ ውድቅ ነው። የዛሬው ቀን የቁጣ ቀን ነው። በየትኛውም ቦታ ያሉ ፍልስጤማውያን በሙሉ በአንድነት ከፕሬዝደንት አባስ አመራር ጎን ቆመዋል።
ነቃፊዎች በበኩላቸው የትራምፕ አስተዳደር የፍልስጤማውያንን ጉዳይ ከራሳቸው እጅ አውጥቶ ከእስራኤል ጋር ወዳጅነታቸውን እያጠበቁ ላሉ የአረብ ሀገሮች እየሰጠ ነው ብለዋል። የፍልስጤማውያንን የነጻ ሀገር ባለቤትነት ጉጉት ያላካተተ እቅድ ፍሬያማ የመሆን እድል እንደማይኖረው ነው ብዙዎቹ የሚናገሩት።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ አቅደውት የነበረውን ጥቃት ከቀለበሱ በኋላ በቴህራን መሪዎች ላይ አዲስ ማዕቀቦችን ጥለዋል። በሌላ በኩል የትራምፕ አስተዳደር ውጥረቱን ለማርገብ ካለምንም ቅድመ ሁኔታ ከኢራን ጋር እንደሚደራደር የዩናይትድ ስቴትስ ባለስልጣናት ይፋ አድርገዋል። ኢራን በበኩሏ አሜሪካ ማዕቀቡን የምታነሳ ከሆነ የመደራደር ፍላጎት እንደሚኖራት ፍንጭ መስጠቷን በዋይት ሀውስ ቤተ መንግስት የአሜሪካ ድምጽ ዘጋቢ ፓትሲ ዊዲኩስዋራ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳይ ታቀርባለች።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከአራት ዓመታት በፊት ከኢራን ጋር ከተፈረመው ውል ከወጡበት ጊዜ አንስቶ የኢራን ኢኮኖሚ በተደጋጋሚ የተጣለበትን ማዕቀብ ሲዘልቅ ቆይቷል። አሁን ደግሞ ማዕቀብ እንደሚጨመርበት ፕሬዝደንት ትራምፕ ገልጸዋል።
በከፍተኛው አመራር ትዕዛዝ መሰረት አሁን የምፈርመው የማዕቀብ እርምጃ የኢራኑን መሪንና መስሪያ ቤታቸውን ከሳቸው ጋር ቅርበት ያላቸው ቁልፍ የሆኑ የገንዘብ ምንጮችን ድጋፍ ይነፍጋል።
ፕሬዝደንት ትራምፕ አዲስ የማዕቀቦች ዙር እንዲጣል ያዘዙት ትላንት ሰኞ ነው። የአሁኑ ማዕቀብ የሳይበር ጥቃት ሲሆን የኢራን የስለላ አገልግሎት በሚጠቀምባቸው ኮምፒውተሮች ላይ ያነጣጠረ ነው። ኢራን ጥቃቶቹ ዓለም አቀፍ ሕግን ይጥሳሉ ካለች በኋላ ማጣጣሉ አልቀረም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ሰይድ አባስ ሙሳቢ ምላሽ ሰጥተዋል።
አሜሪካ ከቅርብ ጊዜያት ወይም ከአርባ ዓመታት ወዲህ በእኛ ላይ ሳትጥለው የቀራት ማዕቀብ አለ እንዴ? እናም ከዛ ያገኘችው ጥቅምስ አለ?
የትራምፕ አስተዳደር ማዕቀቦች በኢራኑ ከፍተኛ መሪ አያቶላ ኻሚኔይ ላይ ያነጣጠሩት ለኢራን መንግስት ጸባዊ ባህሪ ተጠያቂ አድርጎ ስለወሰዳቸው ነው። አንዳንድ ታዛቢዎች ግን በማዕቀቦቹ ስኬት ላይ የጥያቄ ምልክት ያኖራሉ። ኻሚኔይ በአሜሪካ ስር ያሉ የፋይናንስ ተቋማትን የሚጠቀሙ አይመስለንም ከሚል እምነት የተነሳ ነው ጥርጣሬ ውስጥ የገቡት። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ሚኑችን ግን ይህ ለተምሳሌት ያህል የተወሰደ እርምጃ ነው ለሚሉት እንደዛ አይደለም የሚል ምላሽ ሰጥተዋል። በአስር ቢሊዮኖች ዶላሮች የሚቆጠር ገንዘብን ነው የቆለፍ ነው ብለዋል። እነዚህ ማዕቀቦች ሰዎች ገንዘብ ከሚደብቁባቸው ተጨማሪ ተቋማት ጋር ስለሚያያዙ ከፍተኛ ስኬት ይኖራቸዋል ሲሉም አስገንዝበዋል። ማለቂያ የሌላቸው ጦርነቶችን አቆማለሁ የሚል የምርጫ ዘመቻ ሲያሰሙ የቆዩት ትራምፕ ኢራን የአሜሪካን ድሮን ወይም ሰው አልባ አይሮፕላንን ተኩሳ በመጣሏ ሊወስዱት የነበረውን የጥቃት እርምጃ መቀልበሳቸው የሚታወስ ነው። በሌላ በኩል ደግሞ ትራምፕ ፍላጎታቸው ከሆነ ከነሱ ጋር መደራደር እንወዳለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኢራን ላይ ጥምረት ለመመስረት ሲሉ ሳውዲ አረቢያንና የተባበረው የአረብ ኤሚሬቶችን ያቀፉ የቀጠና አጋሮችን እያነጋገሩ ነው። ከኢራን ጋር ያለውን ውጥረት ለማርገብ ሲባል ዩናይትድ ስቴትስ ካለምንም ቅድመ ግዴታ ከኢራን ጋር ትደራደራለች ብለዋል። የኢራን ባለስልጣኖች በበኩላቸው ዩናይትድ ስቴትስ የጣለችባቸውን ማዕቀብ የምታነሳ ከሆነ የመደራደር ፍላጎት እንዳላቸው ፍንጭ ሰጥተዋል።
አድማጮቻችን የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ የሚተላለፈውን የዛሬ
ማክሰኞ ሰኔ 18 ተቀጥል አዲሱ
ቀጥል ፕሮግራማችን ነው። እናስተናግዳችሁ አዲሱ አበበና
አሉላ ከበደንን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ወደ ቀዳሚው የምሽቱ ቅንብር
ተከታዩም ከዚሁ ሰሞነኛ ሁኔታ ጋር የተያያዘ ነው። አማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር ደሳለኝ ጫኔ ከሳቸው ጋር የተካሄደ ቃለ ምልልስ ነው። ቃለ ምልልሱን ያደረገው ደግሞ ባልደረባ ያሉላ ከበደ። ጥያቄ ተወረወራለህ?
ልክ ነው አዲሱ፣ አመሰግናለሁ። ቀደም ብለን በተደጋጋሚ በርከት ባሉ ዘገባዎቻችን የቀረበው ባለፈው ቅዳሜ የደረሰውን ከፍተኛ የመንግስት ባለስልጣናት በአማራ ክልልና በፌዴራልም ደረጃ የተገደሉበትን ዜና የተመለከተ ነው። አብን የአብን ቀደም ብለህ አዲሱ ያስተዋወቃቸው የአብን ሊቀመንበር ዶክተር ደሳለኝ ጫኔ ናቸው አስተያየቱን የሰጡት። ዜናውን ከሰሙበት ሁኔታ ይጀምራሉ።
ዜናውን የሰማነው ታላቅ ሀዘንና ልብ መድማት ነው። እጅግ በጣም የሚያሳዝን የአማራን ህዝብ ያስከፋ በአራቱም ወንድሞቻችን ህልፈት በጣም በከፍተኛ ሁኔታ ነው ያዘነውና የእነሱ የግለሰቦች ሞት ብቻ ሳይሆን በአማራ ህዝብ ላይ የደረሰ ትልቅ አደጋ፣ በአማራ ህዝብ ላይ የደረሰ ትልቅ ሀዘን ነበር የሰማነው ዜና።
አራት የአመራር አባሎች አንድነት የሰጣችሁት ቀደም ብዬ የጠቀስኩት ጋዜጣዊ መግለጫ ላይ ህዝባችን በቀጣይ ምን ማድረግ አለበት ሲሉ ጊዜው ፈታኝ መሆኑን ጠቅሰው የተናገሩትን እናስቀድምና ጥያቄዎችን አስከትላለሁ።
ይህ ወቅት በጣም ፈታኝ ወቅት ነው። እንደ ህዝብ አንድነታችን አጠናክረን አንድነታችን አስጠብቀን መንቀሳቀስ ካልቻልን የአማራ ህዝብ በታሪኩ ገጥሞት ማያውቅ ችግር ውስጥ ሊገባ የሚችልበት ሀገራችንም አደጋ ውስጥ ልትገባ የምትችልበት ሁኔታ ሊፈጥር የሚችል እጅግ አደገኛ ክስተት ነው። ስለዚህ መላው ህዝባችን አማራዊ አንድነቱን በማጠናከር አማራዊ አንድነቱ ላይ በማተኮር ከዚህ ችግር እንዴት መውጣት እንችላለን፣ ህዝባችን ከዚህ ችግር እንዴት መውጣት ይችላልና እያንዳንዱ ሰው ለዚህ ችግር መውጣት መፍትሄ በማበረከቱ ዙሪያ ምን ማድረግ እንችላለሁ የሚለውን አይቶ እንዲንቀሳቀስ አበክረን ማሳሰብ እንፈልጋለን።
ዶክተር ደሳለኝ፣ በዚህ ማሳሰቢያችሁ በታሪክ ገጥሞን የማያውቅ ችግር ውስጥ ልንገባ እንችላለን ነው ያሉት። መረጋጋትም ሆነ አካባቢው ደህንነቱ የተጠበቀ እንዲሆን፣ በተጨባጭ ግን ይህን ድንገት ተከትሎ በዚህ አሳሳቢና ውጥረት በነገሰበት ሁኔታ ውስጥ በድርጅታችሁ አብንም ሆነ በዜጎች ምን ሊደረግ ይገባል ይላሉ?
በጣም ጥሩ ጥያቄ ነው። አንደኛ አሁን የተከሰተውን ችግር ተከትሎ ሰፊ የሚናፈሱ አልዋልታዎች አሉ፣ የሽብር ወሬዎች አሉ። በተለይ የአማራ ህዝብ እነዚህም ህዝባችን ለማሸበርና ለማወናበድ የሚነሱ የሽብር ወሬዎችን ንቆ አካባቢውን በትኩረት መጥተው መጠበቅ መቻል አለበት። ይህንን አጋጣሚ ተጠቅመው የአማራን ህዝብ መረበሽ የሚፈልጉ የተለያዩ ኃይሎች እየፈጠሩ በየቀኑ የሚያሰሩት የተለያየ ወሬ ያለና እሱን መጠንቀቅ አንደኛው አስፈላጊ ነገር ነው። ሁለተኛው በተለይ አብን በዚህ ችግር ውስጥ እየተንቀሳቀሰ ያለው በከፍተኛ የኃላፊነት ስሜት ነው። ስለዚህ የአዴፓና የአብን መዋቅር በጋራ ተቀናጅቶ የአካባቢውን ሰላም የማስጠበቅ የማስከበር ስራ ላይ እንሰማራለን። አባላቶቻችን፣ ደጋፊዎቻችን፣ በየደረጃው ያሉ አመራሮች የአማራን ህዝብ ሰላም በማስከበር ረገድ ከክልሉ መንግስት አመራሮችና በየደረጃው ካሉ የአዴፓና የመንግስት መዋቅሮች ጋር ተናበው መስራት አለባቸው የሚል አቅጣጫ አስቀምጠናል። ከኛ በላይ የአማራን ህዝብ ሰላም ማስጠበቅ የሚችል አካል የለም ብለን እናስባለን። ስለዚህ በተቻለን መጠን አካባቢያችን በጥንቃቄ ማየት፣ መከታተል፣ የውጭ አካላት ይህን አጋጣሚ ተጠቅመው ህዝባችን ላይ መከታተል እንዳይፈጥሩ መጠንቀቅ ያስፈልገናል እና በኃላፊነት ሁላችንም መንቀሳቀስ አለብን ብለን እናስባለን።
መልካም። ቀደም ባለው ጋዜጣዊ መግለጫችሁም በተለይ አሁን የጠቀሱትን ከክልሉ አመራሮች ጋር የመስራትን አስፈላጊነት የጠቀሱበትን ደግሞ እንስማ።
ክልላችን ለሚመራው ድርጅት አዴፓና ለክልሉ በህይወት ላሉ አመራሮች የገጠመን ፈተና ለማለፍ አብን በማንኛውም አጋጣሚ ያለምንም ልዩነት አብሮ ለመስራትና የአማራን ህዝብ በጋራ ለማሻገር ዝግጁ መሆኑን በዚህ አጋጣሚ ማሳሰብ እንፈልጋለን።
ዶክተር ደሳለኝ፣ ምናልባትም ገና ከዚህ አሳዛኝ ድንገት ማግስትም ቢሆን ንግግር ተጀምሯል። የክልሉም አመራር ርዕሰ መስተዳድሩንና ሌሎች ከፍተኛ ኃላፊዎችን ያጡበት ሰዓት ላይ ነው ያሉትና በእነሱስ በኩል መልሶ የመዋቀርና ወዲያውኑ ስለሚደረጉ ስራዎች የመነጋገር እድል ነበራችሁ? ከዚህ ቀደምም ምን ያህል አብራችሁ የመስራት እድል እንደነበራችሁ?
ልክ ነው። ይህ ክስተት ከተፈጠረ በኋላ ከፍተኛ አመራሮችን አነጋግረናቸዋል። በእኛ በኩል የህዝባችን ሰላም የህዝባችን ደህንነት በማስጠበቅ ዙሪያ ያለምንም ቅድመ ሁኔታ የሚፈለግብንና የሚጠበቀውን ድጋፍ እንደምንሰጣቸው ገልጸን አሁን ያለንበትን እንቅስቃሴ ለመረዳት ሞክረናልና በጣም የተረጋጉ ናቸው። መሰራት ያለባቸውን ነገሮች በቅደም ተከተል አስቀምጠው እየተንቀሳቀሱ እንደሆነ የተፈጠረውን አመራር ክፍተትም ለመሙላት አንዳንድ እርምጃዎችን እየሰሩ እንደሆነ ገልጸውልናልና ነገ ያጣናቸው ብርቅዬ ወንድሞቻችን ቀብር ይፈጸማል። ከዛ በኋላ ነገ ከሰዓት ወይም ከነገ ወዲያ ባለው ጊዜ ተገናኝተን ለመወያየት አስበናል። እንግዲህ እሱን እንጠብቃለን ማለት ነው። ከዚህ በፊት እንግዲህ ከአዴታ ጋር ሶስት መሰረታዊ ነጥቦችን ለይተን በጋራ መስራት አለብን ብለን መግባባት ላይ ደርሰን ነበር። የህዝባችን ሰላምና ደህንነት በጋራ በማስጠበቅ የአማራ ብሔርተኝነትን በጋራ በመጠበቅና በጋራ በማሳደግ እንዲሁም የአማራ ህዝብ ባለፉት አመታት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተሳትፎ ተገፍቶ ተገልሎ ስለነበር ህዝባችን ተጠቃሚ የሚሆንባቸውን ጉዳዮች በጋራ የማሰብ በጋራ የማቀድና በቻልነው መጠን ተባብረን እንዲተገበር የማድረግ ስራዎች መስራት አለብን ብለን ነበር። እርግጥ አጭር ጊዜ ነው፣ ግን ደግሞ በሁለቱም ድርጅቶች በኩል ተደራራቢ የስራ ጫና ስለነበር አንዳንድ ውጤቶች ያነክል በጣም ሰፊ የሚባል የጋራ ስራ አልሰራንም። በዛ ደረጃ ነው የሚገለጸው ግንኙነታችን።
መልካም። በከፍተኛ ኃላፊነት ስለመስራት ተናግረዋል። ቁጥራቸው በዛ ተከታይ ወጣቶች በክልል ውስጥ አሏችሁ። አቅጣጫ ማሳየትን አጣዳፊነት ካላቸው ሁኔታዎች ባሻገር መልካም አመራርን በተለይም ደግሞ በዘላቂነት ሊመጡ ስለሚገቡ ለውጦች የቱን ያህል ተዘጋጅታችኋል? በሌሎች በኩልም ያን አይነት ተመሳሳይ ትኩረት እንዲሰጥ ተጽዕኖ የማድረግ አቅማችሁን ለመጠቀም?
ይህ ችግር ጊዜያዊ ችግር ነው። የአማራ ህዝብ ችግር ማይበግረው ህዝብ ነው። አጭር ጊዜ ከዚህ ችግር አገግመን መውጣት እንደምንችል ግልጽ ነው። ከዛ በላይ ግን አስፈላጊው ነገር በዘላቂነት የአማራን ህዝብ ጥቅም እንዴት ማስከበር እንችላለን፣ ኢትዮጵያን ወደ ተሻለ ዲሞክራሲ በመምራት ረገድ የአማራን ህዝብ አበርክቶ እንዴት ማሳደግ እንችላለን፣ በኢትዮጵያ ፖለቲካ ውስጥ አማራ ወሳኝ ድርሻ እንዲኖረው ለማድረግ እንዴት መስራት እንችላለን በሚለው ዙሪያ በቀጣይ ለመነጋገር እና በጋራ ለመስራት ሁሌም አብን ዝግጁ መሆኑን በተለያዩ ሚዲያ አማራጮች ስንገልጽ ነበርና ዞሮ ዞሮ አብን ወደ ትግል የገባበት መሰረታዊ ዓላማ ስልጣን ፍለጋ ወይም ሌላ ነገር ሳይሆን የአማራን ህዝብ ጥቅሞች ለማስከበር። በዛ አንጻር እንግዲህ አብን መስራቱ አስፈላጊ ብቻ ሳይሆን ግዴታም ነው። ለሱ ደግሞ በቻልነው መጠን እኛ ተነሳሽነትን ወስደን ለመንቀሳቀስ ዝግጁ መሆናችንን መግለጽ ፈልጋለሁ።
መልካም። ዶክተር ደሳለኝ ይበልጡን በወጣቶች የሚደረጉ እንቅስቃሴዎች በአገሪቱ የተለያዩ ክፍሎች የታዩትን በሌላ በኩል ደግሞ የስራ እድል ያላገኘ ቁጥሩ የበዛ ወጣት ባለበት ሀገር እንዲህ ያለ ውጥረት የነገሰበት ሁኔታ ሲፈጠር ቀድሞ የነበሩ ሁኔታዎች ወደ ተባባሰ ሊያመሩ የመቻላቸው እድል የታመነ ነውና ከዛ አንጻር አንዳንዴ ከዚህ ቀደም ታይቶ በማይታወቅ ሁኔታ ዘውግን የለየ ጥቃት በተደጋጋሚ የተሰነዘረበት ግጭቶች የተበራከቱበት ጊዜ ላይ እንደመሆናችን እናንተ በምትንቀሳቀሱበት የአማራ ክልል ብቻ ሳይሆን በሌሎች ክልሎችም ያሉ ወጣቶችና ወጣቶች የሚመሯቸው ድርጅቶች የሁሉንም ዘላቂ ጥቅም በሚመለከት መስራት የሚያስችሉ ሁኔታዎች ላይ ይሄን የከፋ አጋጣሚ ወደ መልካም የመቀየር እድልም ሊኖር ይችላል ተብሎ ይታሰባልና ምን አይነት ጠንከር ያለ አማራጭ መውሰድ ይችላል ብላችሁ ትገምታላችሁ?
ልክ ነው። አሁን ኢትዮጵያ ውስጥ ያለው የፖለቲካ ድቀት የፖለቲካ ክራይሲስ በከፍተኛ ሁኔታ አስተዋጽኦ እያደረገ ያለው የማህበራዊ ኢኮኖሚያዊ ችግሮች መንግስት መፍትሄ መስጠት አለመቻሉ፣ ኢኮኖሚው በከፍተኛ ሁኔታ የተዳከመ መሆኑ፣ ስትራክቸራል ችግሮች መኖሩና ከዚህም ውስጥ በተለይ ከፍተኛ የሆነ የወጣት ስራ አጥ መኖሩ የፖለቲካውን ሁኔታ ያልተረጋጋ እንዲሆን ያደርገዋል። በዚህ ረገድ ይህ ፈተና በአማራ ክልል ብቻ ሳይሆን በመላ ኢትዮጵያ ያለ ችግር ነው። ሀገሪቱ ፖለቲካ ውስጥ መፍትሄ ለማምጣት ደግሞ በአማራ ብቻ የታጠረ አድማስ ስለሌለ ከሌሎች ለአማራ ህዝብ በጎ አስተሳሰብ ካላቸው በኢትዮጵያ አንድነትም ዙሪያ ጥያቄ ከሌላቸው ድርጅቶች ጋር ተጠራርበን እየተነጋገርን ነው። ይህ ችግር መፈጠሩ እንጂ በቀጣይ ሳምንታት አስረናቸው የነበሩ ይፋ ልናደርጋቸው እየሞከርን የነበሩ ግንኙነቶች ነበሩ። ዞሮ ምንድን ነው እኛ እምነት ጠንካራ አማራ አደረጃጀት ከያዝን በኋላ አማራ የመደባደብ አቅሙን አሳድጎ ከሌሎች መሰል ድርጅቶች ጋር በመነጋገር ከአማራ ህዝብ ጥቅም በዘመነ ለኢትዮጵያን ማበርከት ያለብን አስተዋጽኦ አለንና በዛ በኩል ከሌሎች ድርጅቶች ጋር ኮንስትራክቲቭ በሆነ መንገድ መነጋገር አለብን። በትብብር የሚከራባቸውንም መንገዶች የጀማመር ናቸው ነገሮች አሉ። ወደፊት ነገሮች ተረጋግተው ውጤት ሲያስመዘግቡ እሱን ይፋም እናደርገው ይሆናል ማለት ነው።
ሊጠቅሱልን ይችላሉ? ይህ ጅምር ሌሎችንም እንዲያነቃቃ በተጓዳኙም ከእናንተ ጋር የመስራት እድል ያላቸው በውጥን ደረጃም ቢሆን ያን አይነት ሀሳብ ያላቸው ከጥላቻ ሀሳቦች ይልቅ አብሮ በመኖር ሊገኙ ወደሚችሉ ጥቅሞች ማምራት የሚችልበት ሁኔታ ላይ በዚህ ሰዓት የሚከታተሉን አድማጮች ጅምር እንዲነጋገሩ ሊጠቅሱልን ይችላሉ? ከየትኞቹ መሳ ለመሳ ልትነጋገሩ ከምችሏቸው ወገኖች ጋር ግንኙነት መፍጠር አስባችኋል ወይም ጀምራችኋል?
የጀመርናቸው ውይይቶች ከትግራይ ከኦሮሞና ከሶማሌ ድርጅቶች ጋር ስማቸውን አሁን መጥቀሱ አስፈላጊ አይደለም። ከነሱ ጋር የጀመርናቸው ኢንጌጅመንቶች አሉ። ከዛ በዘለን ለአማራ ህዝብ ጥሩ የሚያስቡ የህብረ ብሔራዊ ድርጅቶችም ጋር የጀማመርናቸው ውይይቶች አሉ። እነሱን እንግዲህ ከምርጫ በፊት ምናልባት በተሻለ ደረጃ ኢህአዴግን ተገዳዳሪ ሆነን መውጣት የምንችልበትን አቅጣጫ አስቀምጠን
መልካም። ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ አብን ሊቀመንበር ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኛለሁ። በጣም አመሰግናለሁ።
ወደሚቀጥለው ዘገባ እናልፋለን። ቀጥለን
አመሰግናለሁ። አዲሱ የቀጣዩም ዘገባ ቀደም ብለን ከያዝነው ርዕስ ጋር ይያያዛል። በእንግዳ ማረፊያ ውስጥ እንደነበር የገለጸው የዶክተር አምባቸው መኮንን ሾፌር ከሆነው አንዱ እሱ ባለው ድረስ ጋር ጽዮን ግርማ ተዋይታለች።
በመጀመሪያ እስቲ ራስህን አስተዋውቀን። ከመቼ ጀምሮ ነው የዶክተር አምባቸው መኪና አሽከርካሪ ሆንከው?
ባለው ድረስ ባላለው የርዕሰ መስተዳድር ስር የምሰራው የዶክተር አምባቸው ሶስተኛ ሹፌር ነኝ። ሶስተኛ ሹፌሮቹ።
ከመቼ ጀምሮ ነው ሹፌር የሆንከው? የእሳቸው የተቀጠርከው?
የተቀጠርኩት ረጅም ጊዜ ነው። ከተቋሙ እሳቸው የመጡ ወደ ዘብር አማራ ክልል ከመጡ በኋላ ነው እኔ የተመድቤ ሳቸው ጋር የምሰራ ያለሁት። አሁን በቅርብ ከተሾሙ ጀምሮ።
ተቋሙ ማለት የትኛው ተቋም ነው የቀጠረ አንተን?
የአማራ ክልል ርዕሰ መስተዳድር የሚባለው ገዳን ቶክስ የሚባለው።
ስለዚህ ምን ያህል ጊዜ በሹፌርነት አገለገልክ ማለት ነው?
11 ዓመት አካባቢ አገልግያለሁ። የተለያዩ ወራቶች ጋር
በግል የእሳቸው ሶስተኛ ሹፌር ነኝ ስትል በግል የእሳቸውን መኪና ታሽከረክር ነበር ወይስ ምንድን ነበር የምትሰራው?
እንግዲህ እሳቸው ጋር ሹፌር ሲመደብ ለቤተሰብ ጭምር ለእሳቸውም ጭምር ነው የምንመደበው ነው። እኔ በአጋጣሚ ቤተሰቦች ያለው አዲስ አበባ ከአዲስ አበባ ስለመጣ እኔ አዲስ አበባ ነው ያለው በአጋጣሚ እና አዲስ አበባ ሲመጣ የመቀበል ስራ ስፖርት የመስጠት እዛ ቤተሰብ ሰርቪስ የመስጠት ነው። ሰርቪስ ያልተደራጀ ነው ብናገርም።
ምን አይነት ሰው ነበሩ ዶክተር አምባቸው?
ቀደም ብዬ ነው የማውቀው። ማወቅ በማወቅ ደረጃ እዞም ከኛው ተቋሚ ስራ ነበር። ወደ ምን ነገሩ ሲወጣ ቃላት ያንጸኛል እሱ ምን ነው ለማለት ቀን የዋህ የሆኑ ደግ የሆኑ ሰው ነበሩ። በቃ እንደ አለቃ ሳይሆን እንደ ወንድም እንደ እህት እንደ ጓደኛ ሆነ ነበር ስንሰራ ያለር ነው። አብረን ምሳንም አብረን በልተን ብሉ ብሎ እንደ አለቃ እንኳን ብቻ ሆነ የለም በልታችኋል ወይ ብሎ እንደዚያ ይህንን አለቃ የነበረ ሰው ነው የነበረ እና እግዚአብሔር ይልሽ።
የት ነበሩ እርስዎ ይሄ ነገር ሲፈጸም?
እኔ በአጋጣሚ የዛ አንድ ወር ቆይቼ አዲስ አበባ ቤተሰብ አዲስ አበባ ነው የሚኖረው እና ከአንድ ወር በኋላ እንቀይራለን እና ከአንድ ወር በኋላ ወደ ባህር ዳር መጥቼ እኔ ሐሙስ ነው የመጣሁት፣ እሱ አርብ ነው የመጣ ከአዲስ አበባ። ከዛ እኔ በአጋጣሚ ቅዳሜ ቀን ስለነበረ አንደኛው ሹፌር አብሮት ነው ያለን። እኔ እረፍት መዝናኛ አለ ግስታውስ የሚባላለ የኛ መዝናኛ፣ ከዛ ግስታውስ ኝ እዛ ልጆች ጋር ነበርኩኝ የነበርኩት እና ልጅ ሲፈጸም በአጋጣሚ ሰውዬ ወደዛ መጣ እና ከዚ ያሉትን በመሰራተኞች ስታስብ ነበር ነው በቁጥር ስር ዋል ነው በቁጥር ስር ተዋለ። በኋላ ይህ መኪና የማን ነው አለ። እኔ መኪና አልኳቸው። አሁን ወደ ምን ልቀጥረ ስነዳለ አሉኝ። እዛ ቀጥታ ወደ ስራ አመራር የሚባል ቦታ ከገስታውስ ወደ ስራ አመራር ቦታ ይዘውኝ ሄዱ። እዛ ስሄድ ምክትላቸውን አገኘሁት ኮሎኔል አደበል ይባላል። እዛ ስንሳዩ ተረጋገው መጋ አጋጣሚ እሱን የማውቀው ሰው ነው። የሰላም እንደወርድ ስኝ እንዳትወርድ አለኝ ሲለኝ አሀ ችግር አለ ብዬ ከዛ በኋላ ለካ እሱንም የቁም እስረኛ አድርገውት ተንበርከክ ተሰቀል እያሉ ይገርፉት ነበር። ይህን ምክትላቸውን በእሳቸው ጦር ማለት ነው። ከዛ በኋላ ይሄ ነገር ችግር እንዳለ ሳውቅ እኔ ሁሉ ወስደዋለሁ። በመጀመሪያ ሊፈትሸው ማንና ምንም ነገር የለኝም መረጃም የለኝም። ቤተሰብ ይደውላል ከአዲስ አበባ ለካ ስልክ አይሰራም እነሱ ሰውሰዱ ማለት ነው። በጣም ምን እንዳርጉ እንደመጡም አላውቅም። ከዛ በኋላ የሰውዬ እንዴት አደረጉት አሀ የሆነ ችግር አለ ብዬ ሳስብ አጋጣሚ የሱት በቃ ሆነ ተመቶ መጣል ጁን እና እንዴት ተመጣ እንደ ብለው ሰፍረው ወደ ሰውየው ሲሄዱ እኔ ባገዳይ መኪናውን አቁሜው በዛ በዩኒቨርሲቲው ጫካ ተቀምጬ ባገዳይ ይመቻል እንት ባፉ ምናምን በዛ ጫካ ተቀምጬ መኪናውን አቁሜ መንግስት መኪና አርኩዝም ብዬና በዛ መልኩ ህይወቴን አተረፍኩኝ። በዛ ተሰማ አለቀ እንደዛው ነው አገኘዋቸው ሰማው ልሻለሁ።
ገስታውስ ጋር ቆመን መጣ ያልከው ሰው ማን ነው አልገባኝም።
ገስታውስ ስለታልኩሽ ጄነራል አሳምነው ጥጌ የሚባለው ሰውዬ ነውቋልን በቀደም በፍራ ስለሚመጣ ማለት ነው። እሱ ራሱ የነዳ መኪና በቆጭ ዞ በአንድ ሲፈርሙ ከኋላ እየተከተለ ጦር መጣ። ጦር ሲመጣ እሱ ዘሎ ወደ ክላሱ ገባ። ክላስ አለው እዛ በነግራችሁ ላይ እሱ እዛ ክላስ አለው ሲገባ ምን ሰዎች በቁጥር ስራ ሆሏቸው ብሎ አዞ ወጣ ወደ ላይ። ከዛ እዛ ያለው ጦር ወረደና ዙሪያውን ከበበው። ዙሪያውን ከበበው እኛንም በቁጥር ስራ ሆሉንና ፈተሽንና አንድ ክላስ ላይ አስቀምጥና ደስተውስን ፍራስ ከጨምሮ ማለት ነው። ፍራስ ከያለ የስፖርት ባለሙያ ያለ የስፖርት መሰልጠናቸው እነዚህን ባለንቶች ታልቅ ራስታመችን እሱን ጭምር በቁጥር ስራ አለና ከዛ በኋላ መኪና ይነቁሙ ተነገረ። ይሄ መኪና ማን ነው አለ እሱ አዛዥ።
ማን ያለው ይሄንን?
እዛ ከካሜራው ጦር ከሚባለው አንዱ ከአራት ፖሊስና አንድ አዛዥ ጋር ሁነን ወደ ተቋም ወደ ፍራምራ ይባል ቦታ ለነሱ ያረፉበት ካምፕ ነው ፍራምራ የሚባለው። ከዛ ወደዛ ቦታ ሄድና እዛ ቦታ ስንል እኔ እዛ አዲስ ናቸው አላውቃቸውን ጦሩን ሰራዊትን አዛጣኔ እዛ
አንተ መኪና ውስጥ ማን የገባው?
ስማችን አላውቃቸውም አዲስ ለሆኑ ጦሮች ስማችን አላውቃቸውም ግን የዚያው የጦሩ አባል አዛዥ አንዱ አዛዥ ነው።
ስንት ናቸው በጠቅላላ?
አራት ነው የገቡት ከኔ መኪና።
ጄኔራል አሳምነው ነበሩ?
ጄኔራል አሳምነው ከዛ ከደስታው ስለው ማለቴው ነበሩ በረንዳ ላይ ቁጭ ብለው ስልክ ጄኔራል አሳምነው ነበርኛ ስንወጣ
መጀመሪያ ላይ ዘለው ወደ ክፍላቸው ገቡ። ልክ እንደመጡ እዛው ክፍል ስላላቸው ዘለው ገቡ ብለህ ነበርና ከዛ ደግሞ ስንወጣ በረንዳ ላይ ቁጭ ብለው ስልካቸውን እየነካኩ ነበር አልክ። አይም ታታም ይሄ ነገር
ከራሳቸው መኪና እየሰረከሩ የመጡ ከመኪናቸው ወደ አራት ቢደሱ አጋዮቻቸው አብረው ወረዱ። ታክሲ ገቡ። ታክሲ ከገቡ በኋላ አንደኛ ፎቅ ነው እንጠርማቸው ገቡ። ወንበር ቀየርልኝ ብለው ወንበር አስቀየሩ። ከታች ከሻይ ክበቡ ተቀየረላቸው በኋላ እዛ ወንበር ላይ ነው ለኦሬንቴሽን ሰጣን ነበር ሰፊ የነካፈው ማለት እንግዲህ እኔ ያያቸው እይታ።
አሃ በረንዳው ማለት አንደኛ ፎቅ ነው ወይስ ምድር ነው?
እዛ አንደኛ በር ላይ ወጥቶ በረንዳ ላይ ከፎቁ በር ላይ ወጣ እዛ ፎቅ ላይ ማለት ነው።
ታዲያ እንዴት ነው የሰማኸው ድምጻቸውን የሚያወሩትን ከፎቅ? አንተ ምድር ከሆንክ አንተ የት ጋር ነበርክ?
እኔ ታች ነበርኩኝ እና ይታያል ወደ ላይ ይታያል እንትናቸው መኪናው ገባ በኋላ ስልክ ይደውል ነበር ከኔ ጋር ለነበረው አመራር።
ኦኬ ድምጻ እኮ ድምጻ የእሳቸውን ድምጽ እንዴት ሰማኸው? ስልክ ደውለው አመራር ከሰጡ ሰውየው ስልኩን ከያዘው የእሳቸው መልእክት መሆኑን እሳቸው የሚያስተላልፉት መሆኑን እንዴት?
እንግዲህ የእሳቸው መሆናቸውን አንደኛ ማውቀው ምንድነው ጄኔራል እሺ እያሉ የተቀባዩ እንትን ጄኔራል እሺ እያሉ እዛ ደግሞ ጄኔራል ያለው እሺ እሺ የሚሉ እንትን ሰማ ነበርና እሳቸው ውጭ እንደዛ አይነት ቃል የሚቀበሉ አካል መሰለኝ ነው እንደዛ ነው የሚሉት።
እኮ እሳቸው የሚሉትን ግን በድምጻቸው አስተላልፉ የሚሉትን መልእክት ግን ሰምተዋል?
የሚያስተላልፈው መልእክት ጄኔራል የሚያስተላልፈው መልእክት ቦታዎችን ያዙ የሚል ነው። እሱ ድምጽ አይሰማኝም ግን ቦታዎችን ፖሊስ ኮሚሽን ብዙሀን መገናኛ አልማ አመል እያለ ይጠራላቸው ነበር ይመስለኛል። እና ስልኩ እንትን የሚለው ይቀበላል እነዚህ ቦታዎች እያነሳ ማለት ነው
እንጂ የእሳቸውን ድምጽ በድምጽ ትእዛዝ ሲሰጡ በድምጽ ሰምተሃል? በቀጥታ
ድምጻቸው ነው በቀጥታ አይሰማኝ እሱ ግን ከሚሉ ትረዳለህ። ያኛው ከሚልሳቸው መልስ ምን እንደሚሉ መልስላቸው ለምሳሌ ፖሊስ ኮሚሽን ሲል ያኛው ፖሊስ ኮሚሽን ምናምን እያለ ይደግመዋል መልሶ።
ሲገቡስ ያዟቸው ስልካቸውን ተቀበሏቸው ያሉትን ትእዛዝ በድምጽ ሰምተዋል?
አሁን ያንድነት እኛ ነው ወደዛ ቦታ ዞን እንደሚሄደው ከሱ ጋር እያንዳንዷን ቃል ከሱ ጋር ኮሚኒኬት እየተደረገ ነው።
እርሳቸው አነጋግረውሃል አንተ?
አላነጋገሩኝም። እርሳቸው ዝም ብለው ምንድን ነው የሚሉት ስንሰማቸው ይሄ ለዚያ ለእነሱ ለሚመሩ ጦሮች እነዚህ ሰዎች ስልካቸውን ተቀበሉ ይላሉ። ጥበቃውን በመሳሪያ ቁጥር ውስጥ አድርጉ ይላሉ። ይሄን ያስተላልፉ ነበር።
ወደ መዝናኛ ውስጥ ከመግባቱ በፊት እንደዚህ ከመታገታችሁ በፊት አይተዋቸው ነበር ጄኔራል አሳምነው?
ከዛ በፊት ነው ያን ቀን
የዛኑ ቀን ከመታገታችሁ በፊት አሁን
አላየናቸውም። እኛ 8 ሰዓት ተኩል እንደዛ ታባቂ ነው 9 ሰዓት አካባቢ የገባ ነው ወደ ተቋሙ።
እሺ
ከዛ በኋላ ነው እሳቸው የመጡ። ያኔ ሲመጡ ጋር አይቻቸዋለሁ። ሲገቡ መኪናቸው ራሳቸው እያሽከረከሩ በተለያየ ጥበቃ ሆነው ሲገቡ አይቻለሁ።
ስንት ሰዓት ነበር ይሄ ሰዓት?
11 ሰዓት ከ20 11 ሰዓት ተኩል አካባቢ በግምት ይመስለኛል።
ከዛ ወዴት ሄዱ እርሶ?
ከዛ በኋላ ምንሽ የስራ ምራር እንዳል ቦታ ስራ ምራር ማለት የነይ ጦሩ ያለበት የማረፊያ ወይ ደግሞ በተለምዶ ማሰልጠኛ የሚባል ስራ ምራር የአምራሮች ማሰልጠኛ ከዛ ነው የወሰድን። ቀጥታ መደዋለኝ መሰረ ደቁንብኛል አንድ አዛዥ ያለ ሻለቃ ጋቢና እዛ ወደ ገስታውስ አካባቢ ወደ ስራ ምርሃ ገሰት ወደ ስራ ምርሃ ገሰት ስራ ምርሃ ገሰት አሁን ምርሽ ሶሲየት ምክትል የነበረው ሰው አገኘ ተዛ ፈግቶ እኔ በቁጡ ፈጣግቋል መሰለኝም።
አቶ ስባሉ ግልጽ ለማድረግ እርሶን መሳሪያ ደቅ ነው ይዘውት የሄዱት? አዛዥ ያሏቸው ማን ናቸው? እርሶን ይዘውት የሄዱት
ሻለቃ ናቸው? የስ አዲስ የጦፍለውን አናውቃቸው ስማቸው። የአዲስ ሰሞን ዛሬ ሳምንት ሰጥቶን የመጣ ጦር የዚያ አዛዥ ናቸው። እና ከዛው ሆነው ሰውየው ከስልክ ይደውላሉ። እክሌን ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት፣ ይሄን ቦታ ያዙት ይላቸዋል ሰውየው ከገሳው ስለሆነ ማለት ነው። ከዛ ይሄን ቦታ ያዙት፣ ይሄን ቦታ ያዙት እያለ ሲላቸው ይሰማለሁ።
ጀነራል አሳምነው መሆናቸውን በምን አወቁ? እሱ
ጀነራል እያለ ይጠራቸዋል ስማቸውን። እና ብዙ ስልኮችን ኮሚኒኬት ያደርጋል ከተለያዩ ጓዶች ጋር ያ ከኔ ጋር ያለው አዛዥ ማለት ነው። ከዛ ስራ አመራር እጄ ኮሎኔል አንደበል የሚባለውን ዳርና ዳር ሁለት ጥበቃዎች አብሮት አሉ። ከዛ እንዴ ይሄን ሰውዬማ አውቀዋለሁ ሰላም ልበለው በደንብ ስለማውቀው ብዬ ሰላም ልበለው እንዳትንቀሳቀስ መኪና እንዳትወርድ አለኝ። አብረኝ የመጣው እንትን ከዛ በኋላ ከተወሰነ ሰዓት በኋላ በይታ ሰውዬውን ሳየው ታግቶ ተንበርከክ ቁጭ በል እያሉ እየገረፉት እንደሆነ አየው። ከዛ ከእኔ ጋር ደግሞ ያለው አዛዥ ምን አድርገ ኮሎኔሉን ሲለው ለጀኔራል አሳምነው በሉት እንጂ ግደሉት እንጂ ይላቸዋል። ይህን ስል ይሰማ ነበር አብረኝ ከጎን የሆኑ የሚያወራው ማለት ነው።
ኮሎኔል አለበልን ነው ማን ነው ቁጭ ብድግ እያደረጋቸው የነበረው?
እዛ የነበሩ ልዩ መለዩ ለባሾች አሁን ምንሽ እነዚህ ሰዎች መለዩ ለባሾች
ብቻቸው ነበሩ? ኮሎኔል አለበል
አሉ ሶስት ጥበቃዎች አሉ። አንደኛው ጥበቃ ዘዘዋት የሚባለው የሟቹ የሱ ጥበቃ ነው። እና እንዴት ምን ሊያደርግ መጣ አብሮት መጥቶ ነው ምናምን የሚል ነበር በወቅቴ ነበር። ለካ አሱ ለካ ከተቋሙ ዘውት ነው አግተው ዘውት ነው።
ስለዚህ ከመኪና ወረዱ?
እኔ አልወረድኩም። በቃ መኪና እንዳለው ዝም ባይነ ቁራኛ ነው ናቸው የነበር ሰዎች።
ሰዎቹ እርሶ ይዘዋቸው ሄዱት? ሰዎች ወዴት ሄዱ?
እኔ እጃቸው የነበሩ ሰዎች በአጋጣሚ ሌላ መኪና መጣ ቁስለኛ ያዘ የነሱ አልደረባ የሆነ እሱ ሲመጣ ተደናግጠው ሁላቸውም ወርደው እንዲህ የጀኔራል ጥበቃ እኮ ነው ምናምን ብለው ውርድ ብለው እኔም አብሬ ያኔ ወረድኩና ነገሩ ስላላማረኝ ከዛ በኋላ መኪናው እንዳቆምኩት ተነስቼ ጠፍቼ አጥር ላጥር በዚያ ባጥር ዘልዬ ጥበቃ በለበት አጥር ዘልዬ ላመልጥ ቻልኩ።
መሳሪያ ይዘው ከሆነ ሰዎቹ አግተውት ከሆነ ሲያመልጡ እንዴት ዝም አሉት? እንዴት አልተከተሉትም? እንዴት አልተቆሱበት?
ሲያመልጡ በአጋጣሚ ትኩረታቸው ወደ ልጁ ስለነበረ ወደ ተመተው ልጅ እሱን ነው ሊያዩና መኪናው ጋር ወረዱ። አንዴ መኪና ሲወርዱ ዞሮ ዞሮ እኔ መልጫ መውጫ እንደሌለ ስለሚያውቁ በራፉ ለጥበቃ ከተወጠረ እኔን ተውኝና እርኩኝ። እዛ እኔ ግን ያን ትቼ መኪናውንም ትቼ መንግስት መኪና ዋዳን በሲን ባለ በዚያ ዘልዬ አጥር ላጥር እህርኩኝ። ምክንያቱም እነዚያን እንግልትና ስቃይ ሲገረፋ ነበሩ። አጋጣሚ ሆኖ የተወሰኑ ጥበቆች ነበሩ።
አድማጮች፣ ጽዮን ከዶክተር አምባቸው መኮንን ሹፌር ጋር የጀመረችው ውይይት ወይም ቃለ ምልልስ ይቀጥላል። በሌላ ፕሮግራም ይቀርባል። አሁን የፕሮግራም ማሳሰቢያ አለን። የፕሮግራም ሳይሆን ማሳሰቢያው መልካም ዜና ለአዲስ አበባና አካባቢው አድማጮቻችን። ከፊታችን እሁድ ሰኔ 24 አንስቶ በአዲስ አበባው አሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት በአሜሪካ ድምጽ ከሚተላለፈው መደበኛ የተለመደው ዝግጅታችን በተጨማሪ ማለት ነው የቀጥታ ስርጭት ይኖረናል። ለማስታወስ አሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭት ከፊታችን እሁድ ነው። ከአዲስ አበባ
የጀነራል ሳረ ሙርጌታና ከርሳቸው ጋር የተገደሉት የጀነራል ገዛይ አበራ አስከሬን ወደ መቀሌ ተልኳል። ዛሬም ለሁለቱ ጀነራሎች የሸኝት ፕሮግራም ነበረ። የጠቅላይ ሚኒስትር ቢሮ የመፈንቅለ መንግስት ሙከራ ካለው ካለፈው ቅዳሜ ጥቃት በኋላ በአድማው መሪነት በተጠረጠሩት ጀነራል አላማና ፍላጎት ዙሪያ ጥያቄዎች እየተነሱ ናቸው። የሁማን ራይትስ ዎች ተመራማሪ ፌሊክስ ፎን ጥቃቱን ለየት ባለና ጎሳ ውስጥ ከተፈጠረ ውጥረት አንጻር ይመለከተዋል። ከፎሪን ፖሊሲ መጽሔት ጋር ባካሄደው ቃለ ምልልስ የአማራው የጎሳ ቡድን በኦሮሞ ጠቅላይ ሚኒስትር በዶክተር አብይ መንግስት ላይ እርካታ ማጣቱን ይጠቁማል። ዜናው አበቃ።
አድማጮች፣ ቀደም ብዬ ያሰማሁትን የማሳሰቢያ ልድገም። መልካም ዜና ለአዲስ አበባና አካባቢው አድማጮቻችን። ከፊታችን እሁድ ሰኔ 24 ጀምሮ በአዲስ አበባው አሃዱ ኤፍኤም ራዲዮ 94.3 የቀጥታ ስርጭታችን የአሜሪካ ድምፅ ራዲዮ የሚያስተላልፈው ከምሽቱ 3 ሰዓት ላይ የሚቀርበው መደበኛ ዝግጅት እንዳለ ሆኖ ነው። በአሃዱ ኤፍኤም ሬዲዮ 94.3 የቀጥታ ስርጭታችንን አዲስ አበባና በአካባቢው ለሚገኙ አድማጮቻችን ተከታተሉ። አድማጮች፣ ለምሽቱ ያዝነውንም በዚሁ ማብቃታችን ነው። ያስተናገድናችሁ አሉላ ከበደና
አዲሱ አበበና ደህና አደሩ አድማጮቻችን።
VOA.